የዲደብሊው ዜና።
ዜና እናሰማለን። በቅድሚያም ርዕሶቹን። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት ዓለም አቀፍ ያስቸኳይ ጊዜ አዋጅ አወጀ። በናይጄሪያ ወታደራዊ ትምህርት ቤት ላይ በተፈጸመ የአከራሪዎች ጥቃት 17 የፖሊስ ሰልጣኞች ተገደሉ። አሜሪካ ለኢራን የድርድር እቅድ በሰጠችው ምላሽ ላይ ምንም አይነት ተጨባጭ ሐሳብ የለውም ሲሉ የኢራን መገናኛ ዘዴዎች ገለጹ። የሰሜን ኮሪያ የሴቶች እግር ኳስ ቡድን በደቡብ ኮሪያ ጉብኝት አደረገ። የእግር ኳስ ቡድኑ በስምንት ዓመታት ውስጥ ለመጀመሪያ ጊዜ ወደ ደቡብ ኮሪያ ያመራ የአትሌቶች ቡድን ሆኗል። ዜና በዝርዝር። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት ዓለም አቀፍ ያስቸኳይ ጊዜ አዋጅ አወጀ። የዓለም የጤና ድርጅት በኮንጎ እስካሁን ከ80 በላይ ሰዎችን በገደለውና ምንም አይነት ክትባት ባልተገኘለት የኢቦላ ዝርያ ምክንያት ዛሬ እሁድ ዓለም አቀፍ ያስቸኳይ ጊዜ አዋጅ ማወጁን አጃንስ ፍራንስ ፕሬስ ዘግቧል። እንደ ዘገባው ዛሬ እሁድ በኮንጎ ምስራቃዊ ክፍል በምትገኘውና በሩዋንዳ በሚደገፉት የኤም 23 ሚሊሻ ቁጥጥር ስር ባለችው የጎማ ከተማ ውስጥ በበሽታው የተያዘ ሰው መኖሩ በምርመራ ተረጋግጧል። ይህም የወረርሽኙን ስርጭት ሊጨምር ይችላል የሚል ስጋት አሳድሯል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ገብረ ኢየሱስ በበሽታው የተያዙ ሰዎች ቁጥር በዚህ መንገድ እየጨመረ መምጣቱ እንዳሳሰባቸው ዘገባው አመልክቷል። የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ቅዳሜ ባወጣው ዘገባ በበሽታው 88 ሰዎች ሲሞቱ 336 ሰዎች ደግሞ በበሽታው ተያይዘዋል የሚል ጥርጣሬ መኖሩን አስታውቋል። በናይጄሪያ ወታደራዊ ትምህርት ቤት ላይ በተፈጸመ የአከራሪዎች ጥቃት 17 የፖሊስ ሰልጣኞች ተገደሉ። ሬይተርስ የዜና ምንጭ ከአቡጃ እንደዘገበው በናይጄሪያ ሰሜን ምስራቅ ዮቤ ግዛት በጽንፈኛ የእስልምና ታጣቂዎች በተፈጸመ ጥቃት ቢያንስ 17 የፖሊስ መኮንኖች ተገድለዋል። የፖሊስ መኮንኖቹ የተገደሉት አርብ ዕለት በዮቤ ግዛት ቦኒ ያኒ በሚገኘው የናይጄሪያ ጦር ልዩ ወታደራዊ ትምህርት ቤት ላይ በተፈጸመ ጥቃት መሆኑን የፖሊስ ቃል አቀባይ አንቶኒ ኢኮን ፕላሲድ በሰጡት መግለጫ ገልጸዋል። ምንም እንኳ ቁጥራቸውን በውል ባይገልጹም በርካታ ወታደሮች በጥቃቱ መገደላቸውንም ጨምረው ገልጸዋል። የናይጄሪያ ጦር በጉዳዩ ላይ ምላሽ አለመስጠቱን ዘገባው አመልክቷል። በናይጄሪያ ከጎርጎሪያኑ 2009 ጀምሮ ቦኮ ሃራም ከተባለው የሽብር ቡድንና ከሱ ተገንጥሎ በወጣው የምዕራብ አፍሪካ እስላማዊ ግዛት ተደጋጋሚ ጥቃት ሲደርስ ቆይቷል። ይህ ዶቼ ቬለ ዲደብሊው ነው። የተባበሩት አረብ ኤምሬቶች ለኤሌክትሪክ ማመንጫነት በሚለው የኒውክሌር ማዕከል በተፈጸመ የድሮን ጥቃት በማዕከሉ ላይ ምንም ጉዳት አለመድረሱን የሀገሪቱ ባለስልጣናት አስታወቁ። የዩናይትድ አረብ ኤምሬትስ የፌዴራል ኒውክሌር ተቆጣጣሪ ድርጅት በበኩሉ ከማዕከሉ ያፈተለከ ምንም አይነት ኒውክሌር ጨረር የለም ብሏል። ዛሬ ተፈጸመ የተባለው የድሮን ጥቃት ከአቡዳቢ በስተምስራቅ በምትገኝ ባልጋሃሪ ዞን በሚገኘው የባራክ የኒውክሌር ማዕከል ሲሆን ለማዕከሉ አገልግሎት የሚውል ጄኔሬተር ከማንደዱ ውጪ በዋናው መሰረተ ልማቶች ላይ የደረሰ ጉዳት የለም ተብሏል። ጥቃቱ በማን እንደተፈጸመ ግን የተባለ ነገር የለም። የተባበሩት አረብ ኤምሬቶች የመከላከያ ሚኒስትር በበኩሉ ጥቃቱ በማን እንደተፈጸመ ምርመራ እያካሄደ መሆኑ ገልጿል። አሜሪካ ለኢራን የድርድር ሐሳብ የሰጠችው ምላሽ ላይ ምንም አይነት ተጨባጭ ስምምነት ሐሳብ የለም ሲሉ የኢራን መገናኛ ብዙሃን ዘግበዋል። የኢራን መገናኛ ብዙሃን ዛሬ እንደዘገቡት ዩናይትድ ስቴትስ ኢራን ጦርነቱን ለማስቆም ያቀረበችው ድርድር የሰጠችው ምላሽ ምንም አይነት ተጨባጭ ስምምነት ለማድረግ አያስችልም። የፋርስ የዜና ወኪል እንደገለጸው ዋሽንግተን ኢራን አንድ ኒውክሌር ጣቢያ ብቻ እንዲኖራትና ከፍተኛ የበለጸገ የዩራኒየም ክምችቷን ወደ አሜሪካ እንድታስተላልፍ የሚጠይቅ 5 ነጥቦችን የያዘ ዝርዝር ሐሳብ አቅርባለች። ፋርስ እንደዘገበው አሜሪካ ከኢራን ውጭ የታገዱ ንብረቶችን 5% እንኳን ለመልቀቅ ወይም በየካቲት 28 በተካሄደው ጦርነት በኢራን ላይ ለደረሰው ጉዳት ምንም አይነት ካሳ ለመክፈል ፈቃደኛ አልሆነችም። ኢራን ባቀረበችው ሐሳብ እስራኤል በሊባኖስ የሚታካሄደውን ዘመቻ ጨምሮ በሁሉም ግንባሮች ጦርነቱ እንዲቆም እንዲሁም ከጎርጎሪያኑ ሚያዝያ 13 ጀምሮ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን እገዳ እንዲያነሳ ጥሪ አቅርባለች። በመጨረሻ ስፖርት። የሰሜን ኮሪያ የሴቶች እግር ኳስ ቡድን በደቡብ ኮሪያ ጉብኝት አደረገ። የእግር ኳስ ቡድኑ በ8 ዓመታት ውስጥ ለመጀመሪያ ጊዜ ወደ ደቡብ ያመራ የአትሌቶች ቡድን ሆኗል። ከገለልተኛው የኮሚኒስት ሀገር ከሰሜን ኮሪያ የተውጣጡ የሴቶች እግር ኳስ ቡድን ዛሬ እሁድ ደቡብ ኮሪያ ደርሷል። የጉብኝት ከፍተኛ የህዝብ ተቀባይነት ያገኘ ብርቅዬ ጉብኝት መሆኑንም አሶሺየትድ ፕሬስ ዘግቧል። የሉካም ቡድኑ 27 ተጫዋቾችንና 12 ሰራተኞችን ያቀፈ ሲሆን እንደ አሶሺየትድ ፕሬስ ዘገባ የሰሜን ኮሪያው አንያንግ የሴቶች እግር ኳስ ቡድን ባንቺኒዮ ዓለም አቀፍ አውሮፕላን ሲደርስ የደቡብ ኮሪያ አክቲቪስቶች ባነሮችን ይዘው የሞቀ አቀባበል አድርገውላቸዋል። ረቡለት ከደቡብ ኮሪያ ኤፍሲ ቡድን ጋር በሱዮል ለሚደረገው ጨዋታ ለህዝብ የቀረቡት 7700 ትኬቶች በሙሉ በአንድ ቀን ውስጥ ተሽጠው አልቀዋል። አሸናፊው ቡድን ቅዳሜ በሱዮል በሚካሄደው የፍጻሜ ጨዋታ ከሜልበርን ሲቲ ወይም ከቶኪዮ ቨርዲ ጋር ይገናኛል። የሰሜን ኮሪያ የሴቶች ቡድን ጉብኝቱ እስከ ቅዳሜና እሁድ ድረስ ቢሆንም በሚቀጥለው ቀን ወደ ሀገሩ ይመለሳል ተብሎ ይጠበቃል። የክስተት ከጎርጎሪያኑ 1950 እስከ 1953 ከተካሄደው የኮሪያ ጦርነት በኋላ ተለያይተው በነበሩት ሁለቱ ኮሪያዎች መካከል የጋራ መግባባትን ለማስፈን ጥሩ መንገድ ይከፍታል ተብሏል። ይህ ዶቼ ቬለ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት ዓለም አቀፍ የአስቸኳይ ጊዜ አዋጅ አወጀ። በናይጄሪያ ወታደራዊ ትምህርት ቤት ላይ በተፈጸመ የአክራሪዎች ጥቃት 17 የፖሊስ ሰልጣኞች ተገደሉ። አሜሪካ ለኢራን ድርድር እቅድ በሰጠችው ምላሽ ላይ ምንም አይነት ተጨባጭ የስምምነት ሐሳብ የለም ሲሉ የኢራን መገናኛ ዘዴዎች ገለጹ። የሰሜን ኮሪያ የሴቶች እግር ኳስ ቡድን በደቡብ ኮሪያ ጉብኝት አደረገ። የእግር ኳስ ቡድኑ በ8 ዓመታት ውስጥ ለመጀመሪያ ጊዜ ወደ ደቡብ ኮሪያ ያመራ የአትሌቶች ቡድን ሆኗል። ዜናው አበቃ።